Bambino B.O.A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። በዛሬ ምሽት መሰናዷችን
በተለያዩ አካባቢዎች በአማራ ተወላጆች ተገኝ ነው ለማስመልከት በሁሉም አካባቢዎች ከሆኑ ሰልፎች ተካሄደዋል። ጎንደር ደግሞ አራትነት መስደር ሚኒስትር አካሄደናል።
በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙ ሰላማዊ ሰልፎች ተደርገዋል። ይህን የሚመለከት ዘገባ ይደመጣል።
ከቤት ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች 253,000 ናቸው። እነዚህም በመሀል ሜዳ፣ በእርግቢ፣ መኮይ፣ ሸዋሮቤትና ደብረ ብርሃን ከተማ ይገኛሉ።
በሰሜን ሸዋ ታጣቂዎች ከፍተውታል በተባለ ጥቃት ለተፈናቀሉ ዜጎች ድጋፍ እየተደረገ መሆኑ ተሰምቷል። እሱን የተመለከተውም ዘገባ ይደመጣል። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችሁ። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም የዓለምን የኮቪድ-19 ክትባት አቅርቦት ለራሳቸው ብቻ የሚሰበስቡ ሀገሮችን አጥብቀው ነቅፈዋል። ዶክተር ቴዎድሮስ በቅርቡ በኒውዮርክ ታይምስ ጋዜጣ ላይ ባወጡ ጽሑፋቸው ክትባቱን ማግኘት ለሚቸግራቸው ሀገሮች ለማቅረብ በዓለም የጤና ድርጅት አሳሳቢነት በተቋቋመው በኮቫክስ አማካኝነት የሚደረገውን ጥረት ክትባት ለራስ ሀገር ብቻ መሰብሰብ ሲሉ በገለጹት አድራጎት ጥረቱ እየተዳከመ መሆኑን ገልጸዋል። በአሁኑ ወቅት በዓለም ላይ ጥቂት ከበርቴ ሀገሮች የሚመረቱ ክትባቶችን የበለጠ ዋጋ ለሚከፍላቸው ከሚሸጡ ኩባንያዎች ላይ ተቀራምተው በመግዛት የሚያግበሰብሱበት፣ ሌሎች ትርፍራፊዎችን የሚቃርሙበት ሁኔታ እየታየ ነው ብለዋል። አያይዘውም ወረርሽኙን ለመዋጋት መፍትሄው ቀላል ነው፣ ያም ማካፈል ወይንም አለማካፈል ከሁለቱ አንዱን የመምረጥ ጉዳይ ነው ሲሉ አሳስበዋል። አስከትለውም በዚህ ደግሞ የሚፈተነው ሳይንስ ወይንም የኢኮኖሚና የኢንዱስትሪ አቅም ሳይሆን የሚፈተነው ማንነታችን ነው ብለዋል። ህንድ ውስጥ የኮቪድ-19 ስርጭት በከፋ ሁኔታ ማሻቀቡን ቀጥሏል። ባለፈው 24 ሰዓታት ውስጥ 332,730 አዲስ ተጋላጮች መገኘታቸውን ህንድ አስታውቃለች። በቀደመው ቀን ከተመዘገበው ከፍተኛው የአንድ ቀን የተጠቂዎች አሃዝ የበለጠ መሆኑም ታውቋል። በዋና ከተማዋ ኒው ደልሂ 5 ሆስፒታሎች ለኮቪድ ህሙማን የሚያስፈልግ ኦክስጅን እንደጨረሱ ወይንም እየጨረሱ እንደሆነም ተዘግቧል። የኦክስጅን እጥረቱ የከፋ ከመሆኑ የተነሳ የኒው ደልሂ ከፍተኛ ፍርድ ቤት መንግስት በየኢንዱስትሪ ያለውን አቅርቦት ወደ ሆስፒታሎች እንዲያዘዋውር ትእዛዝ ሰጥቷል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ጥንቅር መሰረት የህንድ የኮሮና ቫይረስ ተጋላጮች ቁጥር ወደ 11 ሚሊዮን እየተቃረበ ነው። በዛሬው ዕለት በተከናወነው የቻድ ፕሬዚደንት ኢድሪስ ደቢ የቀብር ስነ ስርዓት ላይ የተናገሩት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ቻድን ማንም እንዲያስፈራራት አልፈቅድም ሲሉ አስገንዝበዋል። ኢድሪስ ደቢ በዚህ ሳምንት በሀገሪቱ ሰሜናዊ ክፍለ ግዛት ከአማጽያኑ ጋር የሚዋጉትን ወታደሮች በውጊያ ግንባር ተገኝተው በመጎብኘት ላይ ሳሉ ቆስለው ሕይወታቸው ማለፉ ይታወሳል። ቻድን ለቀጣዩ የአንድ ዓመት ከመንፈቅ ጊዜ የሚያስተዳድራት ወታደራዊ ምክር ቤት የተቋቋመ ሲሆን ምክር ቤቱን እንዲመሩ የሟቹ ፕሬዚደንት ልጅ ጄኔራል ማሃማ ደቤን ሰይሟቸዋል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። ለማናቸውም አስተያየቶች የማህበራዊ መገናኛ አውታሮቻችንን ይጠቀሙ። በፌስቡክና ትዊተር ላይ ቪኦኤ አምሃሪክ በሚለው መዳረሻ እንገኛለን። ወደ ቀዳሚው ዘገባ እንሻገር። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ዛሬ በጎንደር ዩኒቨርሲቲ ተማሪዎች ተካሂዷል። ይህ ሰልፍ በትናንትናው ዕለት በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች ከተሳተፉበት የተቃውሞ ሰልፍ የቀጠለ ነው። ትናንት በጎንደር ከተማ የተቃውሞ ሰልፍ ያካሄዱት ነዋሪዎች በአማራ ደም የምትበለጽግ ሀገር እንዲኖረን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮችን ሲያሰሙ ተደምጠዋል። አስቴር ምስጋናው ዝርዝሩን ይዛለች።
ሰሞኑን ለኢትዮጵያ ሰላም እንዲመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተላለፈው አዋጅ መሰረት በጾምና በጸሎት ምህላ ላይ በሰነበተችው ጎንደር ከተማ ትላንትና ዛሬ ግድያ፣ ጥቃትና መፈናቀል እንዲቆም የሚጠይቁ የተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፎቹ የተሳተፈው የሶስተኛ ዓመት የዩኒቨርሲቲ ተማሪው አበባው ለተቃውሞ ሰልፉ አደባባይ የወጣበት ምክንያት ያስረዳል።
አሁን ጌታውን እባላለሁ። ዛሬ ሰልፍ የተወጣበት ዋና አላማ እንግዲህ ሰሞኑን ብቻ ሳይሆን በተከታታይ ሶስት አመታት ነገረቶ ማና ሞዛይክ ሞት ለመቃወም ነው። በተጨባጭ ሰልፍ የተወጣበት ዋና ምክንያት ምንም እንኳም ለተከታታይ ሶስት አመታት የአማራ ሞት ያሳዝነንም፣ ደግሞ በተለይ ሰሞኑን ወለጋ እንዲሁም አጣዬ ሰሞኑን በተደረገው የአማራ ጭፍጨፋን አስመልክቶ እሱን ለመቃወም የተወጣ ሰልፍ ነው። የተማሪዎች ሰልፉ ፍጹም ሰላማዊና የመንግስት አሰራርን እና እንደ መንግስት ቸልተኝነቱን የሚያወግዝ ነበር።
በተመሳሳይ በትናንትናው ዕለት በሺዎቹ የሚቆጠሩ ሰዎች አደባባይ በወጡባት ጎንደር ከተማ በተካሄደው ሰልፍ ላይ በአማራ ሕዝብ ላይ ብሔርን መሰረት ያደረገ ጥቃት ይቁም፣ በአማራ ደም የምትበለጽግ ሀገር እንዲኖረን አንፈልግም፣ እኛ አማራዎች ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር ወዳጆች ነን፣ የሚያጣሉን ጽንፈኛ ፖለቲከኞች ናቸው የሚሉና ሌሎች መፈክሮች ተሰምተዋል። የአሜሪካ ድምጽ በስልክ ካነጋገራቸው የሰልፉ አስተባባሪዎች አንዱ ወጣት አሸናፊ ዮሐንስ በመንግስት መዋቅር ውስጥ ሆነው የአማራን ህዝብ ለማስጨረስ የተነሱ ጽንፈኞችን ልናወግዝ ነው ሰልፍ ያካሄድ ነው ብሎናል።
ጎንደር ሰሞኑን ተመላና በጸሎት ተጣሪያን እየለመነች ነው ያለችው። ያ ሆኖ በተለያዩ አካባቢዎች በአማራ ተወላጆች ከሚደረገው ግጭት ለማስመልከት በሁሉም አካባቢዎች ቃወሙ ሰልፎች ተካሄደዋል። ጎንደር ደግሞ ኃላፊነቱን ወስደን ይህ ሰልፍ አካሄደናል። ምልክቶቻችንም እኛ አማራ ህዝብ ላይ እየተደረገ ያለ ነገር ግጭት
ሌላው የሰልፉ አስተባባሪ ወጣት አስማረ ጸጋው በአማራ ህዝብ ላይ እየደረሰ ያለውን ግድያና ጥቃት መንግስት ማስቆም እየቻለ አላስቆመም፣ ዜጎቹን ከጥቃት የመከላከል ኃላፊነት የመንግስቱ ነው እያለ፣ በአንጻሩ በሀገሪቱ ገዢ ፓርቲ መዋቅር ውስጥ ያሉ ጽንፈኛ አመለካከት ባላቸው ሰዎች ምክንያት በሚሰሩ አሻጥሮች በአማራ ህዝብ ላይ ተደጋጋሚ ጥቃት እየደረሰ ነው፣ ሰዎች እየተገደሉና ከመኖሪያ ቀያቸው እየተፈናቀሉ ነው ብሏል።
ሰልፈኛ ጥያቄ በዋናነት መንግስት አማራን ደህንነት ሊጠብቅ አልቻለም፣ ህዝባችን ላይ እየተደረሰ ያለው መከራ በሙሉ መፈናቀል፣ በቅርቡ በከሚሴ በአጣዬ በአካባቢው ላይ የተፈጸሙት በአማራው ላይ ዘር መሰረት አድርጎ ያነጣጠሩ ጥቃቶችን አውግዞ ነው ሰልፉ የወጣው። ሰልፉ ደግሞ ማረጋገጫዎችን እስከምናገኝ በተለያየ መንገድ እንቀጥላለን የሚል አቋም የተራመደበት ማለት ነው።
ወጣቶቹ ጥቃቱን መከላከል አለመቻሉና ብዙ ቁጥር ያላቸው ሰዎች ሲሞቱና ከተሞች ሙሉ ለሙሉ ሲወድሙ ዝም ብሎ መታየቱ የተለያየ ጥርጣሬ ውስጥ እንድንገባ ያደርገናል በማለት ጠርጥረነዋል ያሉትን ፓርቲ በስም ጠርተው ይናገራሉ። በተጨማሪም ሰሞኑን ግድያና ጥቃት እንዲቆም የሚጠይቁ በአማራ ክልል በተለያዩ ከተሞች ከተካሄዱ ሰልፎች መካከል በአንደኛው ከተማ ላይ በታየና በማህበራዊ ሚዲያ ላይ በተሰራጨው አንድ መፈክር ላይ የተንጸባረቀው መልእክት አግባብነት የሌለው ነው ሲሉ አውግዘዋል። መልእክቱና ውንጀላው የአማራን ህዝብ የማይወክል የጥቂት የፖለቲካ ኃይሎች ሀሳብ ነው ብለውታል። ከአስተባባሪዎቹ አንዱ ስለዚህ ጉዳይ ተከታዩም ብሏል።
አጀንዳ ያላቸው አካላት እንደዚህ አይነት አጋጣሚዎች ውስጥ ሊመጡ ይችላሉ። ወደፊትም በትግሉ ውስጥ ሌላ ትርጓሜ እንዲኖር የአማራ ህዝብ ጥያቄ የጅምላ ጥያቄ አይደለም። ለዛ ነው ህዝብ ይጥፋልኝ፣ ህዝብ ይፈናቀልልኝ፣ ይህ ህዝብ እዚህ ሀገር ካልጠፋልኝ ብሎ የተነሳ ትግል አይደለም ብዬ ነው የማስበው።
በሌላ በኩል ትላንት ሶስተኛ ቀኑን ይዞ የቆየውና መጀመሪያ ላይ ከነበረው ሰላማዊ ሁኔታ መልኩን ቀይሮ ወደ አመጽ ተሸጋግሮ የነበረው የባህር ዳር ከተማ የተቃውሞ እንቅስቃሴ ዛሬ ወደ ተረጋጋ ሁኔታ ተመልሷል። የባህር ዳር ከተማ ተቃውሞ ሲጀመር ፍጹም ሰላማዊ ነበር። ለተቃውሞ አደባባይ የወጡ በሺዎቹ የሚቆጠሩ ሰዎች ድምጻቸውን ሲያሰሙ የነበረው በሰልፍ ነበር። ነገር ግን ከትላንት በስቲያ እንቅስቃሴን በገደበ አድማ ተጀምሯል። የንግድ ተቋማትንና መንገድ መዝጋት ተስተውሎ እንደነበር ገልጸዋል። ይህ ሁኔታ ትላንት ወደ ብጥብጥና ሁከት ተቀይሮ እንደዋለ ተስተውሏል። የአሜሪካ ድምጽ ያነጋገራቸው የዓይን እማኝ ሰላማዊ የነበረው ሰልፍ ባልተገባ መንገድ ተጠልፎ ወደ ሁከት እንዲቀየር ተደርጓል ይላሉ።
መጀመሪያ ላይ የነበረው ሰልፍ ፍጹም ጸጥታ የሰፈነበት እና ጥምጥም ምልክቶች ሲተላለፉበት የነበሩ የሚፈለገው ውጤትም ያመጣ ነው ብለን እናምናለን። የሰልፍ አስተባባሪ የምታያቸው በእንትንነት የሚታወቁም የሉ።
የተከሰተውን እስኪ ይግለጹልኝ። እንግዲህ እርስዎ
ያው ግጭት ፖሊሶች ጋር ግጭት ተፈጥሯል። የቶክስ ድምጾች ተሰምተዋል። የአስለቃሽ ጥሎች የሰልፍ ቅድማ መበተኛ የጭስ ትይቶች ተተኩሰዋል። እንደዛ ነው እና አንዳንድ የድርጅት ቦታዎች ላይም የደረሰ የንብረት ጉዳት ያለ ይመስለኛል።
በተያያዘ ዜና ዛሬ በባህር ዳር ከተማ ተዘዋውሬ እንደተመለከትኩት በከተማው ቀበሌ 04 ገበያ እየተባለ በሚጠራው ቦታ የሚገኙ ባንኮች፣ ሆቴሎችና አንዳንድ የንግድ ተቋማት መስታወታቸው በድንጋይ ተሰብሯል። ሆኖም ትላንት የከተማው መተላለፊያ መንገድ ለመዝጋት ተደርድረው የነበሩ ድንጋዮች ተነስተዋል። የከተማው እንቅስቃሴ ወደ ነበረበት ተመልሷል። የተዘጉ የንግድ ቤቶች ተከፍተዋል። እንዲሁም ከመደበኛ ጊዜ በተለየ ሁኔታ በርከት ያለ የጸጥታ አስከባሪዎች ቁጥር ለማስተዋል ችያለው። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ ከቀናት በፊት በሰጠው መግለጫ አማራን ለማዳከም አሰፍስፈው የተነሱ ኃይሎች በተቃውሞ ሰልፉ ሰርገው በመግባት ብጥብጥ እንዲፈጠር ስለሚያደርግ ጥንቃቄ ማድረግ ይገባል ሲሉ አሳስበዋል።
ሰልፉን በደንብ ጥንቃቄ መደረግ ያለበት እነዚህ የጠላት ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሀል አገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል፣ ይህንን ለማረጋጋት የጸጥታ መዋቅር ሲባል፣ የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። በተጨባጭ ምሳሌ አነስቶ ለማሳየት ለምሳሌ የአጣያ አካባቢ ያለው እንቅስቃሴ በተደራጀ መንገድ በቅንጅት ጠላቶቻችን ከአንድ ሳይድ ብቻ ሳይሆን በተደራጀ የፈጸሙት ነው። ጦርነቱን አማራ ክልል መሀል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን የሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። አንዳንዶቹ የፖለቲካ ኃይሎችም ደግሞ ይህንን ሰልፍ የፖለቲካ መነገጃ ለማድረግ ወይም በዚህ ሰበብ አልፎ ፖለቲካቸውን ማሳለጥ የሚፈልጉ ኃይሎችም እንዳሉ መዘንጋት የለበትም። ይህ መታወቅ አለባት።
በባህር ዳር ከተማ በተፈጠረው ሁከት የጠፋውን የሰው ሕይወትና የንብረት ውድመት በዝርዝር ለማወቅ ወደሚመለከተው አካል መረጃ ለማግኘት ያደረግኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ሰሞኑን በሰሜን ሸዋ ዞን በተፈጠረው ግጭት ለተፈናቀሉት ዜጎች የነፍስ አድን እርዳታ መስጠቱን አስታውቋል። በክልሉ 11 ዞኖች ከሀገሪቱ የተለያዩ አካባቢዎች የተፈናቀሉ ከ600,000 በላይ ተፈናቃዮች ይገኛሉ ያለው ኮሚሽኑ ለሁሉም ድጋፍ እያደረግኩ ነው ብሏል። አዲስ ቸኮል
ሰሞኑን በሰሜን ሸዋ ዞን ከመኖሪያቸው የተፈናቀሉ ከ253,000 በላይ ለሚሆኑ የዞኑ ነዋሪዎች አስቸኳይ የምግብ ድጋፍ ማድረጉን ፌዴራል የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪኦኤ እንዳስታወቁት ኮሚሽኑ በጊዜያዊነት ፈጥኖ የሚደርስ ድጋፍ ሰጥቷል ብለዋል።
በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም፣ አጣዬ፣ አንጾቂያ፣ ቀወትና ሸዋ ሮቢት ከተማ በተፈጠረ ግጭት የንጹሐን ዜጎች ያው ህይወትም አልፏል፣ ከፍተኛ ንብረትም ወድሟል። ከቤት ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች 253,000 ናቸው። እነዚህም በመሀል ሜዳ፣ በእርግቢ፣ መኮይ፣ ሸዋሮቤትና ደብረ ብርሃን ከተማ ይገኛሉ። ይህን መረጃ ያገኘነውም ከክልሉ አደጋ ስጋት ስራ አመራር ኮሚሽን ነው። አስቀድመንም የላክነው አለ። አሁን በአካባቢው ማህበረሰብና በክልሉ እየተደረገ ካለው ድጋፍ በተጨማሪ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከ11 በላይ ከባድ ተሽከርካሪዎችን በመመደብ በቦታው 5075 ኩንታል ምግብና 1200 ካርቶን የዱቄት ወተት ተፈናቃዮች ወደሚገኙበት ሸዋሮ ቤትና ደብረ ብርሃን ከተማ በማድረስ እንዲሰራጭ ተደርጓል።
የተደረገው ጊዜያዊ ድጋፍ ህጻናትን፣ አጥቢ እናቶችና አረጋውያንን ግምት ውስጥ ያስገባ ነው ብለዋል አቶ ደበበ። በሌላ በኩል ከሰሜን ሸዋ ዞን ተፈናቃዮች በተጨማሪ በአማራ ክልል 11 ዞኖች ለሚገኙና ከልዩ ልዩ ክልሎች በተለያየ ጊዜ ለተፈናቀሉ ሌሎች 600,000 ተፈናቃዮችም መደበኛ ድጋፍ እየተሰጠ ነው ብለዋል።
ቀደም ሲል ባሉት ጊዜያት ከሀገራችን የተለያዩ አካባቢዎች የተፈናቀሉ ቁጥራቸው ከ600,000 በላይ የሚሆኑ ወገኖች በክልሉ 11 ዞኖች ውስጥ በጊዜያዊ መጠለያና በማህበረሰብ ውስጥ ይገኛሉ። ቅድም ከገለጽኩልህ ውጭ ማለት ነው። እነዚህም ወደ ቀያቸው እስኪመለሱ ድረስ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአጋር አካላት ጋር በመሆን ተፈናቃዮች አሁን በሚገኙበት ቦታ ያው አስፈላጊው ድጋፍ ይደረጋል።
እነኚህ በ11 የአማራ ክልል ዞኖች የሚገኙ ከ600,000 በላይ ተፈናቃዮች ወደ ቀያቸው እስኪመለሱና ከተመለሱ በኋላ እስኪቋቋሙ ድረስ ድጋፍ እንደሚደረግላቸው አቶ ደበበ ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ለተፈናቀሉትም ወደፊት በቁጥራቸው ልክ ድጋፍ ይደረጋል የሚሉት አቶ ደበበ በድጋፍ ማዕቀፉ ከምግብ ባሻገር ለተፈናቃዮች የጤናና ውሃ ነክ ድጋፎች እንዲሁም ከቀያቸው ለለቀቁት የመመገቢያ ማብሰያ፣ መጠለያና የመሳሰሉት ቁሳቁሶች ድጋፍም ይካተታል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በምዕራብ ወለጋ ዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚወጣበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ ገልጸዋል። ቦታው ላይ እንደነበሩ የገለጹና የአይን እማኝ መሆናቸውን የገለጹት ግለሰብ በተኩሱ 3 ሰዎች መገደላቸውንና ሌሎች 3 ሰዎች ደግሞ መቁሰላቸውን ጠቁመው ገዳዮቹን ግን እንደማያውቁ ተናግረዋል። ግድያውን የፈጸሙት ኦነግ ሸኔ ብለው የጠሯቸው ታጣቂዎች እንደሆኑ አስተዳዳሪው ቢገልጹም ኦሮሞ ነጻ አውጪ ጦር ነን የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውንም የገለጹት ቤሊሱም ማጉታ ለቪኦኤ በሰጡት ቃል ክሱን አስተባብለዋል። ናኮር መልካ ዝርዝሩን ይዟል።
የአይን እማኝ ነኝ ያሉና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ግለሰብ ስለ ሁኔታው ለቪኦኤ ሲናገሩ ተኩሱ የተከፈተው ባለፈው ሰኞ ከቀኑ 9 ሰዓት ገደማ በምዕራብ ወለጋ ዞን ነጆ ወረዳ ጉቴ ዲላ በሚባል ቀበሌ ውስጥ በሺዎች የሚቆጠሩ ሰዎች በባህላዊ ዘዴ ወርቅ በማውጣት እንደሚተዳደሩ በገለጹበት ስፍራ እንደነበር ገልጸዋል። ተኩሱ የተከፈተው የወረዳው አስተዳዳሪ እና ሌሎችም የወረዳው ባለስልጣናት ከወርቅ አውጪዎቹ ጋር ውይይት እያካሄዱ ሳለ እንደነበር እማኙ ጠቁመው ወዲያው 3 ሰዎች መገደላቸውን እና ሌሎች 3 ሰዎች ደግሞ መቁሰላቸውን አስረድተዋል። ከተለያዩ ቦታዎች ማለትም ከምስራቅ ሸዋ፣ ከምስራቅ ወለጋ፣ ከመንዲ እንዲሁም ከተለያዩ ቦታዎች መጥተው ወርቅ የሚያወጡ ሰዎች ነበሩ። ጠዋት ላይ ተኩስ ነበረ። ተኩሱን የከፈተው አይታወቅም። የወረዳው አስተዳዳሪና ጸጥታ ኃይሎች ሁኔታውን ሊያረጋጉ ወደ ቀበሌያችን መጡ። ተሰለፉ ሲሉም ህብረተሰቡ ስጋት ስለገባው ተሸበረ። በዚህ መሃል ቁሙ ብለው ፖሊሶች ወደ ላይ ተኮሱ። በኋላ ላይም ከዚህም ከዚያም ተኩስ ተከፈተ። በመሃልም 6 ሰዎች ተመቱ። 3 ሴቶች ሲገደሉ፣ 3 ሰዎች ደግሞ ቆስለዋል ብለዋል። ሁኔታው መፈጠሩን የነጆ ወረዳ አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ በስልክ አረጋግጠዋል። ወርቅ በህገወጥ መንገድ የሚያወጡ ያሏቸው ከ7000 በላይ ሰዎች በአካባቢው እንደሚገኙ አስተዳዳሪው ጠቁመው ሰዎቹ አካባቢውን ለቀው እንዲወጡ ከ5 ጊዜ በላይ ተደጋጋሚ ውይይቶችን ማድረጋቸውን፣ ስራቸውን በህጋዊ መንገድ እንዲያከናውኑና በማህበር እንዲደራጁ ለማበረታታት ከሌሎች የመንግስት ኃላፊዎች ጋር ሆነው ለማወያየት መሄዳቸውን አመልክተዋል። ከ5000 በላይ የሚሆን ቁጥር ያለው ሰው ሰብስበው እያወያዩ ሳሉ ረብሻ መነሳቱንና ሁኔታውን ለማረጋጋት የመንግስት የጸጥታ ኃይል በቦታው እንደነበር ገልጸዋል። በዚህ ጉዳይ መፍትሄ ለመስጠት ከጸጥታ ኃይሎች ጋር በመሆን በቦታው ተገኝተን በዚህ አይነት ሁኔታ ወርቅ ማውጣት ህገወጥ ስለመሆኑ እየተወያየን ከተሰበሰቡ ሰዎች መካከል ሽብር ፈጠሩ። ከተለያዩ ቦታዎችም ተኩስ ተከፈተ። የኦነግ ሸኔ ማለትም የጠላት ኃይል ሲተኩስ እንደነበር ከተሳታፊዎች መካከል ነግረውናል። ከተኩሱ በኋላ ስናይ 6 ሰዎች በጥይት ተመተው ነበር። 3 ሲሞቱ፣ 3 ደግሞ ሕክምና አግኝተዋል። በእኛ ጥርጣሬ ተኩሱን የፈጸመው የጠላት ኃይል ነው ብለዋል። ከውይይቱ በፊትም ጠዋት ላይ እነዚህ ታጣቂዎች ተኩስ ከፍተው ነበር ብለዋል የወረዳው አስተዳዳሪ። የጠዋቱን ተኩስ በተመለከተም ከተሰብሳቢዎቹ መካከል ለማረጋገጥ እንደቻልነው ኦነግ ሸኔዎች የመንግስት አካል ከመጣባችሁ የመንግስት አካል መጥቶ ሊነካችሁ አይችልም፣ ከመጣም እናንተ ሽሹ፣ እኛም እርምጃ እንወስድበታለን ብለው እነዚህ ታጣቂዎች እንደነገሯቸው ነግረውናል ብለዋል። የተገደሉ ሰዎች አስከሬኖች ቀብር መፈጸሙንና የቆሰሉትም በሕክምና ላይ መሆናቸውን አቶ ተሊላ ገልጸው በህጋዊም ሆነ ህገወጥ መንገድ ወርቅ የሚያወጡ ሰዎችም ስፍራውን ለቀው መሄዳቸውን አስታውቀዋል። የነጆ ወረዳ አስተዳዳሪ ኦነግ ሸኔ በማለት ቅሬታ ያቀረቡባቸው ራሳቸውን የኦሮሞ ነጻነት ጦር የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የገለጹና ቢሊሱማ ጉታ እንደሚባሉ ያሳወቁ ሰው ክሱን በማስተባበል ግድያውን አልፈጸምንም ብለዋል። የወረዳው መንግስት አስተዳደር ኦነግ ሸኔ ቢለንም እኛ የኦሮሞ ነጻነት ሰራዊት እንጂ ኦነግ ሸኔ አይደለንም። እንደ ኦሮሞ ነጻነት ሰራዊት በስፍራው የተፈጸመውን የአካባቢው ሰዎች ያውቃሉ። ግድያውን የፈጸሙት የወረዳው አስተዳደር እንዲሁም አስተዳደርና ጸጥታ የሚመሩት ኃይል ነው። ይህንን ደግሞ ገለልተኛ አካል እንዲያጣራ እንጠይቃለን። የኦሮሞ ነጻነት ሰራዊት ይህንን ግድያ አለመፈጸሙን ይገልጻል ብለዋል። በሌሎች ስፍራዎችም ተፈጸሙ የተባሉ የንጹሐን ሰዎችን ግድያ ቡድናቸው እንዳልፈጸመ አቶ ቢሊሱማ ገልጸዋል። የወረዳው አስተዳዳሪ እጅ ሰጥተው እንዲገቡ ለጠየቁትም ተከታዩን ምላሽ ሰጥተዋል። የዚህ መፍትሄ አጭር ነው። የኦሮሞና በኢምፓየር ውስጥ የሚገኙ ህዝቦችን መብት አንቀጽ 39ን ማረጋገጥ ነው ብለዋል። በምዕራብ ኦሮሚያ የተለያዩ ቦታዎች ለሚከሰቱ የሰብአዊ መብቶች ጥሰቶች መንግስትና ታጣቂዎቹ እርስ በርስ ሲወቃቀሱ ቆይተዋል። መንግስትም በታጣቂዎቹ ላይ እርምጃ እየወሰደ መሆኑን በተደጋጋሚ ይገልጻል። ለአሜሪካ ድምጽ ናኩር መልካ ካምቦ።
የኦስካር እጩ የሆነው ዘጋቢ ፊልም ሃንገር ዋርድ ወይንም የረሃብ ወረዳ ፊልም አዘጋጁና ባለሽልማቱ ስካይ ፊትስ ጄራልድ ግጭት ባመሳቀላት በየመን ሆስፒታል ውስጥ ያሉ ዶክተሮችን ትግል ሰንደዋል። የፔኖሎፒ ፖልን ዘገባ ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች።
In Yemen, a civil war there has created a humanitarian disaster.
For every child killed by bombs and bullets.
የኦስካር እጩ የሆነው ስካይ ፊትስጄራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የህፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምጽ እንዲህ ሲል አጋርቷል።
Where you really truly learn the heart of the matter is by going to the original source.
የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በሞት ጣር ውስጥ ያለችን እናት አነጋግሬያለሁ።
ስካይ ፊትስጄራልድ ሳውዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል።
So if you don't have diesel for those generators, you can imagine what starts to happen from the lights to the refrigerators that store food.
ጄነሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል፣ ምግብ የሚቀመጡባቸው ማቀዝቀዣዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላብራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህ ሆስፒታሎችና ክሊኒኮችን የሚደግፉ የህክምና ማዕከላት በሙሉ ይቆማሉ ማለት ነው።
እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የ10 አመቷ ኦሜማ አገግማለች፣ ሌሎች ግን አያገግሙም። የፊልም ባለሙያው ፊትዝጄራልድ የህክምና ባለሙያ እጥረት ባለበት በዚህ ሆስፒታል ውስጥ ለነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል።
You know, it adds this whole another layer that is just heartrending because here's this loving
person. የደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጥር አያት ለልጁ መሞት ሚና ልትጫወት ትችላለች።
ሃንገርዋርድ ወይም የረሃብ ወረዳ የተሰኘው የፊትዝጄራልድ ፊልም በሰባዊ ቀውስ ላይ የተሰራ ሶስተኛው ፊልሙ መሆኑንም ይናገራል። የመጀመሪያው 50 feet from Syria ወይም ከሶሪያ 50 ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ላይ የሚያጠነጥን ነው። ፊትዝጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው።
Sort of like a moral imperative to find some way to try to make this
ፊልሙ የሞራል ልዕልና ለመመለስ እና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አምጥተሽ የመን የት ናት ያለችው ብትዩ ላያውቅ ይችላል።
የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ 50 ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ ቀዎችን ሳውዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ።
ሳብራችሁን ስላመሻችሁ በእጅጉና መሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት።